ስራጅ ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወር ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። በጌታ የተወደዳችሁ ክብራን አድማጮቼ እንደምን አመሻችሁ። እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። ፈቃዱ ሆኖ ዛሬንም ደግሞ በማዱ ፊት እንድንገኝ ዛሬም ደግሞ እንደገና በፊቱ በምህረቱ ሊታደገን አንድ ላይ በራዲዮናችን ዙሪያ ሰብስቦናል። ምናልባት የማናያችሁ ሆኖ ነው እንጂ ሰላምታችንን ተቀብላችሁ ለሰላምታችን ማጸፈታውን እንደምትመልሱ እኛ ባለሙሉ ተስፋነን። አዎ አንዳንዶቻችሁ በማይመች ሁኔታ ውስጥ ልትገኙ ትችላላችሁ። እግዚአብሔር ለእናንተ ምቹ ነው። ሁኔታዎች በምድር ላይ ባይመቹም እግዚአብሔር ግን ምቹ ነው። ወዳጆቼ ለኔም ለእናንተም ለማንኛችንም ቢሆን እግዚአብሔር ምቹ ነው። እግዚአብሔርን እንመልከት፣ እሱን እንደገፍ። እግዚአብሔር በቃሉ ያጽናናን፣ እግዚአብሔር በቃሉ ያበረታን። ሰይጣን ደግሞ ሊጎሽመን ይፈልጋል። ስለዚህ በር ከፍተን ባናስገባው፣ ባንበሳጭ፣ ባንናደድ፣ ባንታወክ መልካም ነው። ወደ ልጁ ወደ ጌታ ኢየሱስ ክርስቶስ የመስቀል ፍቅር እንመልከት። እስቲ እንዲህ ያልና ሞጋክሶ
ለላ መዳኒቴ ቸልማይን መታበራለ ኦይ ኢየሱስ አንተ ድንቅነ ለላ መዳኒቴ ለማይን ምታበራለ ኦይ ኢየሱስ አንተ ደንቀለ ለራኒና መዳኒቴ ለማይን ምታበራለ ኦይ ኢየሱስ አንተ ደንቀለ ኦይ ኢየሱስ።
ወዳጆቼ ዛሬ ስንት ነገር ጨልሞባችኋል፣ ስንት ነገር ብርሃን አጥቷል። አዎ ብዙ የምታስቡት ብዙ የወጠናችሁት ነገር ብዙ ያቀዳችሁት ነገር ሊኖር ይችላል። ብራንን አጥቶ አልፈካ ብሎ አልደምቅ ብሎ ነው ፊታችሁን ዛሬ ጨፍገግ አድርጋችሁ ልባችሁም ከብዶባችሁ ሊሆን ይችላል። ኢየሱስ ክርስቶስ ብርሃናችን፣ ኢየሱስ ክርስቶስ ግን መድኃኒታችን ነውና እናመስግነው እስቲ።
ብራኒና መድኃኒቴ ጨለማይን መታበራለ ኦ ኢየሱስ አንተ ድንቅነ ብራኒና ለማይን ምታበራለ ኦይ ኢየሱስ አንተ ደንቀለ ብራኒና መዳኒቴ ለማይን ምታበራለ ኦይ ኢየሱስ አንተ ደንቀለ ኦይ ኢየሱስ አንተ ደንቀለ ኦይ ኢየሱስ አንተ ደንቀለ ኦይ ኢየሱስ አንተ ደንቀለ ኦይ ኢየሱስ አንተ ደንቀለ። ስንቱን አውርቼ ቆጥራለሁ ያደረክልኝን አውቀዋለሁ ስንቱን አውርቼ ቆጥራለሁ ያደረክልኝን አውቀዋለሁ ሁሉ ማንተ ሆነልኝ በጎነት በዛልኝ መልካምነት አይቻለሁ ምስጋናዬን አበዛለሁ ሁሉ ማንተ ሆነልኝ በጎነት በዛልኝ መልካምነት አይቻለሁ ምስጋናዬን አበዛለሁ ምስጋናዬን አበዛለሁ ምስጋናዬን አበዛለሁ ምስጋናዬን አበዛለሁ ምስጋናዬን አበዛለሁ።
እግዚአብሔር እናመሰግንሃለን በእውነት። ያንተ ባንሆን ኖሮ ምን ይውጠን ነበር? በስምህም ባንጠራ ኖሮ እግዚአብሔር ሆይ ምን እንሆን ነበር? ዛሬ በዓለም ውስጥ የሚያሳፍሩ ብዙ ነገሮች አሉ። ሰዎች ለዚያ በባርነት ተገዝተዋል። ሰዎች ለሲጋራ፣ ሰዎች ለጫት፣ ሰዎች ለመጠጥ፣ ሰዎች ለዝሙት ባሪያ ሆነው ተገዝተዋል። በዚህ ሁሉ ውስጥ ግን እግዚአብሔር ሆይ ባሪያዎች ልጆችን እኛን ነጥቀ ከዚህ ሁሉ ቃጠሎ ውስጥ ከዚህ ሁሉ የጨለማ መንገድ ውስጥ ስላወጣን እጅግ አድርገን እናመሰግናለን። ከአመጻ መንገድ፣ ከክፋት መንገድ፣ ከቃየን መንገድ እግዚአብሔር ሆይ ባሪያዎችን እንጥቀ ስላወጣን እጅግ አድርገን እናመሰግናለን። ዛሬ እግዚአብሔር ሆይ በአንተ ደስ የሚሰኝ ልብ እንጂ በአንተ እግዚአብሔር ሆይ የሚያርፍ እንጂ በወንድሙ ላይ የሚቀና በወንድሙ ላይ ሞትን የሚያስብ ልብ የለንም። እግዚአብሔር አባቴና አምላኬ ሆይ ሁለመናችንን ስለቀየርክ፣ ሁለመናችንን ስለለወጥክ እጅግ አድርገን እናመሰግናለን። አቤቱ ጌታችን ሆይ በዚህች ምሽት ደግሞ በእኛ መካከል ተገኝተ ቃልህን እንድትባርክልን፣ ቃልህን እንድታስተምረን፣ ቃልህን እንድትገልጥልን እንሆን ለምንሃለን። አስተማሪውን መንፈስ ቅዱስ ላክልን። እግዚአብሔር አምላካችን ሆይ ከሥጋችን መረዳት ሳይሆን ከአንተ ከአብ ከአርያም የሆነውን መገለጥን ደግሞ እንድትሰጠን እንለምናለን። ስለ ሰማን ክብር ለስምህ ይሁን። በጌታችንና በመድኃኒታችን በኢየሱስ ክርስቶስ በአንድ ልጅ ስም አድማጮቼ፣ ባለፈው ምሽት ክፍለ ጊዜ ጥናታችን የቃየንና የአቤል መወለድ፣ እግዚአብሔር ለቃየን ተጨማሪ ድል እንደሰጠው፣ ቃየን አቤልን ስለመግደሉ፣ የቃየን ልጆችና አምላክ የለሽ ስልጣኔ የሚሉትን ርዕሶች አንስተን ስንመለከት ነበር። ዛሬም የዚያኑ ቀጣይ ክፍል ይዘንላችሁ ቀርበናልና መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ ኦሪት ዘፍጥረት ምዕራፍ 4 ቁጥር 20ን ተመልከቱ። ውድ አድማጮቼ፣ የቃየን ልጆችና አምላክ የለሽ ስልጣኔ በሚለው ርዕስ ስር ከተማ ለመጀመሪያ ጊዜ እንደ ተመሠረተ ተመልክተናል። አዎ፣ እዚህ ላይ ስለ ከተማ ኑሮ አጀማመር ስንመለከት በከተማ ውስጥ ኑሮ የቱን ያክል አስቸጋሪ እንደሆነ፣ የከተማ ኑሮ ከጊዜ ወደ ጊዜ እየዘቀጠ እንዲያውም ለመሞት እያጣጣረ ቢሆንም በዓለም ዙሪያ ሁሉ ሰዎች በገፍ ወደ ከተማ ከመግባት አለመገታታቸውን ተመልክተናል። እዚህ ላይ ቀጠል አደረግንና ለመጀመሪያ ጊዜ አንድ ሰው ሁለት ሴቶችን ወይ ሚስቶችን ሲያገባ የተመለከትነውም በዚሁ በምዕራፍ 4 በቁጥር 18 እና 19 ነው። አዎ፣ በመጀመሪያ ጊዜ አንድ ወንድ ሁለት ሴቶችን ሲያገባ እናያለን። ከአንድ በላይ ሚስት ማግባት እግዚአብሔር ለሰው ልጅ ካለው ዓላማ ወይም እቅድ ውጪ መሆኑን፣ ይህንንም ጉዳይ አንድም ጊዜ እንኳ እግዚአብሔር ሲደግፈውና ሲያጸድቀው ከቅዱሳት መጻሕፍት እንደማንመለከትም ተመልክተን ነበረ። ከላሜህ ሚስቶች አንዷ አዳ እንደምትባል፣ አዳ ማለት ደግሞ ደስታ ወይም ፈንጠዝያ ማለት እንደሆነ፣ ሌላይቱ ደግሞ የላሜህ ሚስት ሴላ እንደሆነች፣ ሴላ ማለት ደግሞ ድብቅ እንደማለት መሆኑንም ተመልክተናል። ላሜህ ወገኖቼ ችግር ላይ ቢወድቅ እኔን አያስደንቀኝም ብያለሁ፣ ዛሬም ደግሞ አለው። አዎ፣ ላሜህ ችግር ላይ ቢወድቅ እኔን አይገርመኝም አያስደንቀኝም። ምን እንደሆነም ቆየት ብለን የምናየው ጉዳይ ይሆናልና እንግዲህ አድማጮቼ፣ ስልጣኔ ማለትም ቃየናዊ ስልጣኔ፣ ልብ በሉልኝ፣ ቃየናዊ ስልጣኔ ተጀመረ፣ ተስፋፋ። ቁጥር 20 እንዲህ ይላል፣ አዳም ያባልን ወለደች፣ እርሱም በድንኳን የሚቀመጡ የከብት አርቢ የዘላኖች አባት ነበረ ይላል። ሐዋርያው ጳውሎስ ድንኳን ሰፊ ነበረ ወገኖቼ። እዚህ ላይ የምንመለከተው ግን ስለ መጀመሪያው ኮንትራክተር፣ ስለ መጀመሪያው ከብት አርቢ ወይም ደግሞ አግሮ ኢኮኖሚስትም ልትሉት ትችላላችሁ፣ በዚህ ክፍል ውስጥ እንመለከታለን። ቁጥር 21 የወንድሙም ስም ዩባል ነበረ፣ እርሱም በገናንና መለከትን ለሚይዙ አባት ነበረ ይላል። እዚህ ላይ ለመጀመሪያ ጊዜ የተደራጁ ሙዚቀኞችን እናያለን። ልብ በሉ፣ በዚህ ክፍል ውስጥ ለመጀመሪያ ጊዜ በዓለም ውስጥ ማለት ነው የመጀመሪያን ሙዚቀኞች እናያለን። አንዳንድ ቅጥ የለሽ የዘመናችን ሙዚቃዎችን ስሰማ ህውነትም የነዚህ ሙዚቃዎች መሰረታቸው የቃየን ስልጣኔ መሆን አለበት በማለት አስባለሁ፣ እገረማለሁ። እስቲ ቴሌቪዥናችሁን ከፍታችሁ እንዴት እንደሚዘፍኑ እንዴት እንደሚደንሱ ተመልከቱ። አሁንማ ሰው እርቃኑን መቆምና መወዛወዝ ከጀመረ ውሎ አድሯል። ነገ ደግሞ በቤተ ክርስቲያኖች ብቅ ሳይል አይቀርምና ቶሎ ብለን ራሳችንን ማዘጋጀት መቻል አለብን። እግዚአብሔር ቤተ ክርስቲያንን ይጠብቅ። ሴላም ደግሞ ከናስና ከብረት የሚቀጠቅጥ ዕቃን የሚሠራውን ቱባልቃይንን ወለደች። የቱባልቃይንም እህት ናዕማ ነበረች ይላል። እዚህ ላይ የመጀመሪያን ጥረኞችንና ቀጥቃጮችን እንመለከታለን። እስቲ ያለፍ ብለን ደግሞ ቁጥር 23ና 24 የሚናገረውን እናንብብ። ከአዲሱ ትርጉም አነብላችኋለሁ። ተናጋሪው ላሜህ ነው። ለሚስቶቹ ማለትም ለሁለቱ ለሴላና ለማ ለአዳ እየተናገረ ነው። እንዲህ ይላል፣ ላሜህ ሚስቶቹን እንዲህ አላቸው፣ አዳና ሴላ ሆይ ስሙኝ፣ የላሜህ ሚስቶች ሆይ አድምጡኝ። አንድ ሰው ቢያቆስለኝ ጎልማሳው ቢጎዳኝ ገደልኩት። ቃየንን የሚገድል 7 ጊዜ ቅጣት ካገኘው የላሜህ ገዳይማ 77 ጊዜ ቅጣት ያገኘዋል ሲል ይናገራል። እዚህ ላይ ላሜህ እግዚአብሔር ለቃየን ምሕረት ካደረገለት ለእኔም ምሕረት የማይሆንበት ምክንያት የለም ሲል ይናገራል። ቃየን አቤልን የገደለው ራሱን ለመከላከል አልነበረም፣ እኔ ግን ነፍሴን ለማዳን ስል ነው የገደልኩት እያለ ለሁለቱ ሚስቶቹ ለአዳና ለሴላ ይናገራል። ሁለቱ ሚስቶቹ ደግሞ በዚያ ግድያ ውስጥ ተሳትፎ ይኖራቸው ይሆን ወይስ ከሁለቱ ለአንዲቷ ለመከላከል ሲል ይሆን ይህ ሰውን የገደለው? ላሜ በምን እንደተረዳ ባናውቅም ላሜ 77 ጊዜ እንደሚበቀሉት እዚህ ላይ ይናገራል። ስለ ሴት መወለድ የሚያወሳው ደግሞ ቁጥር 25ና 26 ነው። እናንብበው። ይህ የምዕራፍ 4 የመጨረሻ ክፍላችን ነው። አዳምም ደግሞ ሚስቱን አወቀ፣ ወንድ ልጅንም ወለደች። ስሙንም ቃየን በገደለው በአቤል ፈንታ እግዚአብሔር ሌላ ዘር ተክቶልኛል ስትል ሴት አለችው። ለሴት ደግሞ ወንድ ልጅ ተወለደለት፣ ስሙንም ሄኖስ አለው። በዚያን ጊዜም በእግዚአብሔር ስም መጠራት ተጀመረ ይላል። እንደሚታወቀው ይህ ጊዜ ሰዎች የጌታን ስም መጥራት የጀመሩበት ጊዜ ነው። ልብ በሉ፣ ሰዎች የጌታን ስም መጥራት የጀመሩበት ጊዜ እዚህ ክፍል ውስጥ ነው የምንመለከተው። እንግዲህ በጌታ የተወደዳችሁ ወገኖቼ፣ እዚህ ክፍል ውስጥ እግዚአብሔር በእውነት ታላላቅና ድንቅ ነገሮችን አሳይቶናል፣ አስተምሮናል። በቀሪው ሰዓታችን ደግሞ የምዕራፍ 5ን ከፊሉን ትምህርት አብረን እንመለከታለን። አድማጮች የኦሪት ዘፍጥረት ምዕራፍ 5 አብይ መልእክቱ ወይም ሐሳቡ የአዳም ሕይወት ማክተሚያ ምዕራፍ ፈጠን በሉ የአዳም ሕይወት ማክተሚያ ምዕራፍ አስደናቂው የሄኖክ ታሪክ ከሄኖክ እስከ ኖህ ያለው ትውልድ የሚሉት ይሆናሉ። ከሄኖክ እስከ ኖህ ድረስ ያለው ትውልድ የሚሉት ይሆናሉ። በመጀመሪያው የዘፍጥረት መጽሐፍ ክፍል ማለትም የፍጥረትን ታሪክ የሰውን በኃጢአት መውደቅ አንድ በአንድ ተመልክተናል። አሁን ደግሞ ከምዕራፍ 5 እስከ ምዕራፍ 9 ባለው ክፍል ከምዕራፍ 5 እስከ ምዕራፍ 9 ባሉት ክፍሎች ስለ ጥፋት ውሃ እንመለከታለን። በዘፍጥረት ምዕራፍ 5 ተዘርዝሮ የምናገኘው ከአዳም ጀምሮ እስከ ሴት ያለውን ትውልድ ነው። እስከ ተወሰነ ደረጃ ድረስ የቃየን ትውልድ ቢዘረዘርልንም አሁን ግን የዘፍጥረት መጽሐፍ ሲያነሳው ስሙንም ሲጠቅሰው አንመለከትም። ኦሪት ዘፍጥረት ምዕራፍ 5ን ስናነብ ልክ በመቃብር ስፍራ የምናልፍ አይነት ሰው ሆኖ ይስማናል። አስተዋላችሁ? ይህንን ክፍል ማለት ምዕራፍ 5ን ስናነብ ልክ በመቃብር ስፍራ የምናልፍ አይነት ሆኖ ይስማናል። እግዚአብሔር ለአዳም ከእርሱ በበላ ቀን ሞትን ትሞታለህ ብሎት እንደነበር ታስታውሳላችሁ። ዘፍጥረት 2 ቁጥር 17 በዚህ ምዕራፍ ተዘርዝረው የምናገኛቸው ሙታን በሙሉ የአዳም ልጆች ናቸው። ሐዋርያው ጳውሎስ በክርስቶስ ሁሉ ይሞታል ያለው ይህንኑ በማሰብ ነበር። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 12 እስቲ የአዳም ሕይወት ማክተሚያ ምዕራፍ የሆነውን ምዕራፍ 5 ከቁጥር 1 እስከ 2 ያለውን እናንብብ። እንዲህ ይላል፣ የአዳም የትውልዱ መጽሐፍ ነው። እግዚአብሔር አዳምን በፈጠረ ቀን በእግዚአብሔር ምሳሌ አደረገው፣ ወንድና ሴት አድርጎ ፈጠራቸው፣ ባረካቸውም፣ ስማቸውንም በፈጠረበት ቀን አዳም ብሎ ጠራቸው ይላል። እግዚአብሔር አዳም ብሎ ጠራቸው እንጂ አዳሞች ብሎ አልጠራቸውም። ልብ በሉ፣ በዚህ ክፍል እንደምንመለከተው እግዚአብሔር አዳም ብሎ ጠራቸው እንጂ አዳሞች ብሎ አልጠራቸውም። ምክንያቱም ሔዋን የአዳም ግማሽ አካሉ ናትና። የአዳም የትውልድ መጽሐፍ ይህ ነው የሚለውን ቃል በአዲስ ኪዳን መጀመሪያ መጽሐፍም ላይ እናገኘዋለን። ይሁን እንጂ አዲስ ኪዳን ላይ የምናገኘው ይህ የኢየሱስ ክርስቶስ የትውልድ መጽሐፍ ነው የሚለውን ነው። እንደ ተመለከትነው ሁለት መስመሮች አሉ፣ እርስ በርሳቸው የሚጋጩ ሁለት ዘሮችም አሉ። ትግሉ ረጅም ጊዜ ይወስዳል። ትግሉ በክርስቶስና በሰይጣን መካከል ነው። እየተከተልን ያለነው የሴትን ትውልድ መስመር ነው። ይህንን አትሳቱ። አሁን እያጠናንና ተከትለን ያለነው መስመር የሴትን ትውልድ መስመር ነው። የኋላ ኋላ ክርስቶስ የሚወለደውም ከዚሁ የዘራ ሐረግ ሆኖ እናገኛለን። ቁጥር 3 አዳምም 230 ዓመት ኖረ፣ ልጅንም በምሳሌው እንደ መልኩ ወለደ፣ ስሙንም ሴት ብሎ ጠራው ይላል። አዳም የተፈጠረው በእግዚአብሔር ምሳሌ ነበር። አሁን ደግሞ ራሱን የሚመስል ልጅ መውለዱን ከዚህ ክፍል እንመለከታለን። አዳምም ሴትን ከወለደ በኋላ የኖረው 700 ዓመት ሆነ፣ ወንዶችንም ሴቶችንም ወለደ። አዳምም የኖረበት ዘመን 930 ዓመት ሆነ፣ ሞተም ይላል። በዚህ ምዕራፍ በሰፊው የምናየው ስለ ሞት ነው። አዳም 930 ዓመት ኖረ፣ ወንዶችና ሴቶች ልጆችንም ወለደ። ታዲያ መጨረሻው ምን ሆነ? ሲሞት ሲጠናቀቅ እንመለከታለን። ቁጥር 8 ውስጥ ሴት ስለ ተባለው የአዳም ልጅ እናያለን። ታዲያ የዚህ የአዳም ልጅ ማለትም የሴት መጨረሻው ምንድነው ትሉ ይሆናል። ሴት ሞተ። ሴት ሄኖስ የሚባል ልጅ ነበረው፣ እርሱም እንዲሁ ሞተ። ሄኖስ ቃይናን የሚባል ልጅ ወለደ፣ እርሱም እንዲሁ ሞተ። ቃይናን መላልኤል የሚባል ልጅ ወልዶ ነበረ። እንደ ሌሎቹ ሁሉ ይህ መላልኤል የሚባለውም የቃይናን ልጅ ሞተ። መላልኤል ያሬድን ወለደ፣ ያሬድም እንዲሁ ጊዜውን ጠብቆ ሲሞት እንመለከታለን። ቁጥር 20ን ተመልከቱ። አስደናቂው የሄኖክን ታሪክ የሚነግረን ደግሞ ቁጥር 21 ነው። ከመሞቱ በፊት ያሬድ ሄኖክ የሚባል ልጅ ወልዶ ነበረ። እንዲህ ይላል፣ ሄኖክም 165 ዓመት ኖረ፣ ማቱሳላንም ወለደ ይላል። እንደ ሌሎቹ ሁሉ ሄኖክስ ሞቶ ይሆንን ብላችሁ ትጠይቁ ይሆናል። በፍጹም አልሞተም። ምክንያቱም ከቁጥር 22 እስከ ቁጥር 24 ባለው ውስጥ እንመለከታለን። ሄኖክም አካሄዱን ከእግዚአብሔር ጋር አደረገ፣ ማቱሳላንም ከወለደ በኋላ የኖረው 200 ዓመት ሆነ፣ ወንዶችንም ሴቶችንም ወለደ። ሄኖክም የኖረበት ዘመን ሁሉ 365 ዓመት ሆነ። ሄኖክም አካሄዱን ከእግዚአብሔር ጋር ስላደረገ አልተገኘም፣ እግዚአብሔር ወስዶታልና ይላል። ሞት በነገሰበትና ባየለበት ሁኔታ አንድ ሰው ለዘላለሙ ከዚህ ምድር መወሰዱ በጣም አስደናቂ ነገር ነው። ሄኖክ አካሄዱን ከእግዚአብሔር ጋር ማድረጉ ተነግሮለታል። ይህም ትኩረት ሊሰጠው የሚገባ ጉዳይ ነው። አካሄዳቸውን ከእግዚአብሔር ጋር እንዳደረጉ የተነገረላቸው ሁለት ሰዎች ናቸው። ልብ በሉ፣ በዚህ በመጽሐፍ ቅዱሳችን ውስጥ አካሄዳቸውን ከእግዚአብሔር ጋር እንዳደረጉ ወይም ከእግዚአብሔር ፈቃድ ጋር ያስማሙ ሁለት ሰዎች ናቸው። በሚቀጥለው ምዕራፍ ኖህ አካሄዱን ከእግዚአብሔር ጋር እንዳደረገ እንመለከታለን። በብሉይ ኪዳን ውስጥ እንዳልሞቱ የተነገረላቸው ሁለት ሰዎች አሉ። የመጀመሪያው ሄኖክ ሲሆን ሁለተኛው ደግሞ ኤልያስ ነው። አስተውሉ፣ በብሉይ ኪዳን ውስጥ እንዳልሞቱ የተነገረላቸው ሁለት ሰዎች ሄኖክና ኤልያስ ናቸው። ሄኖክ አካሄዱን ከእግዚአብሔር ጋር ማድረግ የጀመረው ማቱሳላን ከወለደ በኋላ ነበር። ከዚያ በፊት ስለነበረው አኗኗሩ የሚታወቅ ምንም ነገር ባይኖርም አንዳንድ ነገሮችን መገመት ይቻላል። ወቅቱ የኖህ ዘመን ሽታ የሚያውድበትና በየቦታውም ተጽዕኖው መታየት የጀመረበት ጊዜ ነበረ። ምናልባትም የሄኖክ አካሄድ ወይም አኗኗር እንደ ማንኛውም ሰው አካሄድ ወይም አኗኗር ሳይሆን እንዳልቀረ፣ በኋላ ግን ማቱሳላን ሲወልድ አኗኗሩ ሲለወጥ እንመለከታለን። አካሄዱን ከእግዚአብሔር ጋር አደረገ። አንዳንድ ጊዜ እግዚአብሔር በአንድ ሕፃን መወለድ ምክንያት የቤተሰብን ሕይወት በሙሉ የሚለውጥበት ጊዜ አለ። ወዳጆቼ፣ የልጆች መወለድ ሕይወታችሁን የማይለውጠው ሕይወታችሁን የማይነካው ከሆነ ምን ሊነካችሁ ምን ሊለውጣችሁ ይችላል? በኦሪት ዘፍጥረት የምንመለከታቸው አንዳንድ ነገሮች ስለ ወደፊቱ ነገሮች የሚያመለክቱ ናቸው። የሄኖክ በእግዚአብሔር መወሰድ የቤተ ክርስቲያን ወደ ሰማይ መነጠቅ ምሳሌ ነው። የጥፋት ውሃ ፍርድ ከመጀመሩ በፊት እግዚአብሔር ሄኖክን ወሰደው። ከቁጥር 27 ጀምሮ ከሄኖክ እስከ ኖህ ያለውን ትውልድ እንመለከታለን። ማቱሳላም የኖረበት ዘመን ሁሉ 969 ዓመት ሆነ፣ ሞተም ይላል ቁጥር 27። ለመሆኑ ለምንድነው ማቱሳላ ከሌሎች የበለጠ ዕድሜን የኖረው? እግዚአብሔር ትዕግሥቱንና ልግስናውን ማሳየት ስለፈለገ ብቻ ነው። ሌላ ምንም መልስ የለውም። እግዚአብሔር እኔና እናንተንም ይታገሰናል። ወዲያው ፈጥኖ በበደልን ጊዜ፣ ወዲያው ፈጥኖ ባጠፋን ጊዜ አይፈርድብንም። ጴጥሮስ ስለ እግዚአብሔር ትዕግሥት ሲናገር ጥቂቶች ማለት ስምንት ነፍስ በውሃ የዳኑበት መርከብ ሲዘጋጅ የእግዚአብሔር ትዕግሥት፣ ልብ በሉ እዚህ ላይ የእግዚአብሔር ትዕግሥት በኖኅ ዘመን በቆየ ጊዜ ቀድሞ አልታዘዙም ብሏል። አንደኛ ጴጥሮስ ምዕራፍ 3 ቁጥር 20። በዚህ ምዕራፍ ወደፊት በቀጠልን ቁጥር የግለሰቦች ስም ሲጠቀስ ከዚያም ሞታቸው ሲነገር ነው የምናየው። እስቲ ከቁጥር 31 እስከ ቁጥር 32 ያለውን እንመልከት። ላሜህ የኖረበት ዘመን ሁሉ 747 ዓመት ሆነ፣ ሞተም። ኖህም የ500 ዓመት ሰው ነበረ። ኖህም ሴምን፣ ካምን፣ ያፌትንም ወለደ ይላል። የተለያዩ የዓለማችን ፍልስፍናዎችና አመለካከቶች በመሰረታዊ ባህሪው የሰው ልጅ መልካም ነው፣ ተገቢው ስልጠና ቢሰጠው ሊስተካከል ይችላል ይሉናል። እንደ እነርሱ አስተሳሰብ አካባቢው ከተስተካከለ ሰውን ማስተካከል ይችላል። ኮሚኒዝምና ሶሻሊዝምም ሰውን ለመለወጥ ብዙ ጥረው ነበረ። አንዳንድ የሐሰት ትምህርቶችም የሰው ባህሪ መልካም ነው፣ ስለሆነም ኃጢአት የሚባል ነገር ስፍራ የለውም፣ ኃጢአት የለም የሚል ትምህርታቸውንም እያስፋፉ ነው። ውድ አድማጮቼ፣ እግዚአብሔርስ ስለ ሰው ምን ይል ይሆን? እግዚአብሔር ሰውን የሚያውቀው በመጥፎነቱ በክፉነቱ ነው። እያንዳንዳችን በዚህ ሁኔታ ውስጥ ነው ያለ ነው። የእግዚአብሔር ቃል ይህንን አስመልክቶ ሲናገር ጻድቅ የለም አንድ ስንኳ፣ አስተዋይም የለም፣ እግዚአብሔርንም የሚፈልግ የለም። ሁሉ ተሳስተዋል፣ በአንድነትም የማይጠቅሙ ሆነዋል። ቸርነት የሚያደርግ የለም፣ አንድ ስንኳ የለም። ጉሮሯቸው እንደ ተከፈተ መቃብር ነው፣ በምላሳቸውም ሸንግለዋል። የእባብ መርዝ ከከንፈሮቻቸው በታች አለ። አፋቸው ምርግማንና መራርነት ሞልቶበታል። እግሮቻቸው ደምን ለማፍሰስ ፈጣኖች ናቸው። ጥፋትና ጉስቁልና በመንገዳቸው ይገኛል። የሰላምንም መንገድ አያውቁም። በዓይኖቻቸው ፊት እግዚአብሔርን መፍራት የለም ይላል ሮሜ ምዕራፍ 3 ከቁጥር 10 እስከ 18 ያለውን ይመለከቷል። የእግዚአብሔር ቃል የሚያውቀን ወገኖቼ በዚህ መልኩ ነው። የእግዚአብሔርን ቃል ብትቀበል ወገኔ ሆይ ከሌሎች ከመታገኘው የበለጠ የሕይወት ግንዛቤ ይኖራል። እግዚአብሔር በዚህች ምሽት ደግሞ በዚህ ቃሉ ወደኔና ወደናንተ ስለመጣ ስሙን እጅግ አድርገን እናመሰግናለን። እግዚአብሔር ምን ጊዜም እየተናገረን ነው ወዳጆቼ። እግዚአብሔር ምን ጊዜም እየገሰጸንና እያስተማረን ነው። ሰሚ ልቦናን ደግሞ እንዲፈጥርልን ምን ጊዜም በፊቱ እንውደቅ። ሐሳቡን የሚያገለግል ፈቃዱንም የሚከውንን ልብ አዲስን ልብ እግዚአብሔር ይስጠን። የዛሬው ትምህርታችን እዚህ ላይ ያበቃል። የመከረን እግዚአብሔር ስሙ ለዘላለም እየተመሰገነ ይሁን። ጥያቄ ወይም አስተያየት ቢኖራችሁ በአድራሻችን ለመጽሐፍ ቅዱስ ትምህርት በራዲዮ የመልእክት ሳጥን ቁጥር 13 66 ደግሞ አለው። ለመጽሐፍ ቅዱስ ትምህርት በራዲዮ የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ጻፉልን። እንግዲህ ዛሬ በቴክኒኩ በኩል እንደ ወትሮው ሁሉ ያገለገለን ወንድማችን ዓለማየሁ ዳዊት ነው። በትምርቱ በኩል እስካሁን ከናንተ ጋር የቆየሁት እኔ አበበ ከበደ ወርቄ ነኝ። ደህና አደሩልን። Yeah.